ሰላም ደህና ስለነ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ ዕለታዊ መሰናዶ ጀመረ።
ይህንን ድርጅት ስንከፍተው በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነሽ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት አስተዋጽኦ ታደርጋለሽ ብዙ ነገር ላይ፣ ግን ደግሞ እንደዚህ ቢሆን እኮ የችግር በዚህ መልኩ ይፈታለለሽ ጊዜ ጥያቄ ምንምሽ።
ዶክተር ሰርካለም ግርማ የሩት ኤንድ ዊንግስ የቦርድ አባልና እንዲሁም ደግሞ አጋር መስራች ናቸው። በምሽቱ ስለተቋማቸው ያጋሩናል። ሌሎች ጥንቅሮችም አሉን። የደንገረመው መስተናዶን በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እንቆያለን። እናንተም አብራችሁን ሆኑ። ሩት ኤንድ ዊንግስ ከአራት ዓመታት በፊት በሕክምናና እንዲሁም ደግሞ በትምህርት ዘርፍ ላይ ሲሰሩ በቆዩ የትዳር አጋሮች አማካኝነት የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራችና የቦርድ አባል ዶክተር ሰርካለም ግርማ በተለያዩ ጥናቶችና ምርምሮች ላይ አተኩሮ ሲሰራ በቆየው ኤሊክሰር የተሰኘ የግል ምርምር ተቋም በኩል የተገነዘቧቸውን ማህበራዊ ተግዳሮቶችና የመፍትሄ ክፍተቶች ለሩት ኤንድ ዊንግስ መመስረት መነሻ መሆናቸውን ይናገራሉ። ዶክተር ሰርካለም ተቋሙ የግብረገ በትምህርት በስርዓተ ትምህርት ውስጥ እንዲካተት ጥረት ማድረጉን የገለጹ ሲሆን በተጨማሪም ደግሞ የምልክት ቋንቋ በሀገር አቀፍ ደረጃ የስራ መገልገያ እንዲሆን እንደሚጥሩም ተናግረዋል። ከእሳቸውን አነጋግሬ ያጠናቀርኩት ዘገባ ቀዳሚው ነው። ሩት ኤንድ ዊንግስ ከ20 ዓመታት በላይ በሕክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረጅም ዓመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጪ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ።
ይህንን ድርጅት ስንከፍተው በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነሽ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት አስተዋጽኦ ታደርጋለሽ ብዙ ነገር ላይ፣ ግን ደግሞ እንደዚህ ቢሆን እኮ የችግር በዚህ መልኩ ይፈታል ብለሽ ጊዜ ጥያቄ የሚሆንብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ እኮ ብናደርገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ።
ሩት ኤንድ ዊንግስ ገባሬ ሰናይ ተቋም ኤሊክሰር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30% ገቢ በመደጎም ስራውን መጀመሩን የገለጹት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ።
ብዙ ጊዜ ስንሰራ በዓለም አቀፍ ተቋም የሚሆን በሌሎችም ተቋም ካለን ልምድኛ ችግሮች ብዙ ጊዜ ያው ውስብስብ ናቸው። የሚፈበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲተሳሰቡ ነው። ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣኔ ለማራመድ ግለሰቡ ትልቅ ሚና አለው። ይህንኑ ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚሁ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰረ ችግር አይፈታም። ሰው የማህበረሰብን አቅም ማጎልበት አለብን፣ የግለሰብን አቅም ማጎልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትም በተመሳሳይ መልኩ አቅማቸው ነው። ማንኛውም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አድርገን ነው የምንሰራው።
ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ።
የኢትዮጵያ ትምህርት ስርዓት ያው የግብረ ገብ ትምህርት በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተም ብለን ባለፉት 20 እንደዚህ ዓመታት በላይ። አሁን ግን በዚህ አዲስ በተደረገው የስርዓተ ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰቡም እንደ ተቋሙም አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከሶስት ዓመት እስከ 18 ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንግስን ስንጀምር ግን ያልኩሽ ነገር የጀመርን እንደ 10 ዓመት ከዛ በላይ ይሆናል። ያው ልጆቻችን ምክንያት ሆነው ለነሱም ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማቅረብ እንደዚህ ወቅት ወላጆች ጋር ሆነን የምንሰጠው ነበር። በዛ መልክ የሞከርነው እያደገ እየጎለበተ ይመጣል። አሁን ግን የበለጠ ተቋማዊ ያደረግነው በዚህ በሮት ሲንግስ እኛ ምንድን ባንድ ዋና ፕሮጀክት ወይም ፍላግሽፕ ፕሮግራማችን ብለን ፕሮጀክታችን ብለን የምንይዘው አንዱ እሱ ነው።
በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ።
ምልክት ቋንቋ እንደ አንድ የስራ ቋንቋ ኢትዮጵያ እንድትቀበል ብዙ ሀገራት ተቀብለዋል። በዚህ ጎረቤት ሀገር ኬንያ ተቀብላለች። ወደ 80 ሀገራት ባለሙያዎች ውስጥ ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ሰው ስራ ማግኘት ይችላል። እኛ ሀገር ግን እንደዛ አይደለም። ሰው እሱን ለማድረግ ሞክረን ነበር። ግን ስንሄድ አሁን አንድ የገጠመን ቻሌንጅ ምንድን ነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌላ ተቋም ትባያለሽ። ለምሳሌ ትምህርት ሚኒስቴር ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር እዛ ደግሞ ትሄጂ። ስለዚህ ብዙ ስራ አይፈልግም። ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን ሶስቱ አካላት በጥምረት መስራታቸው ነው። ሶስቱ ለመስራቱ ግን ወሳኝ ነገር ማለት ነው።
ሩት ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል።
የትምህርት ስርዓቱ አተረክባበር ላይ እናገዛለን፣ ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁም ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንት ወይም ምዘና ብዙ ጊዜ አንሰር ይረዳል። አሁን የነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለው እንዲሆን በማድረግ አሁን በተለይኛ ከነሱ ጋር መስራት ከጀመረን ወደ 2 ዓመት ሆኖናል። አሁን ውጤት እያዩበት ያለ ነው። በጣም ብዙ ውጤት እያዩበት ያለ ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማረም የምንሰራበት ነው።
የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው። በዩናይትድ ስቴትስ የተማሪ ሆኖ ወጣቶች የሚመረቁበት ወቅት ላይ ነው የምንገኘው። እንዲሁም ደግሞ ወደ ዩኒቨርሲቲ የሚሸጋገሩበት ጊዜ ነው። ኢትዮጵያዊው አሜሪካዊ አዳጊ ወጣት የሁለተኛ ደረጃ ትምህርቱን በአስደናቂ ውጤት በማጠናቀቅ በዓለም አቀፍ ደረጃ ከፍተኛ ክብር በሚሰጣቸው 7 አይቪ ሊግ የሚሰኙ ትምህርት ቤቶች ውስጥ ተቀባይነትን አግኝቷል። ሃርቫርድ፣ የል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔል እና ፔንስልቬኒያ ዩኒቨርሲቲ ነው ተቀባይነት ያገኘው። ኤታን ፍጹም ርስቱና ቤተሰቦቹን ያነጋገረችው ስመኝሽ የቆየናት ወደዛ ነው የምናልፈው።
Ethan Ristu, Silver Spring, Maryland. Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University.
ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ በዓለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው 8 የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው 7 ዩኒቨርሲቲዎች ተቀባይነት አግኝቷል። ሃርቫርድ፣ የል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔል እና ፔንሲልቫኒያ ዩኒቨርሲቲ ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል።
So the way it worked is all of the IVs came out on the same.
ሁሉም የIV ለግትምርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዛ በፊት የሌሎች ኮሌጆች ውጤት ተናውቄ ስለነበረ የነሱንም ውጤት ለማወቅ ጓጉቼ ነበር። እየከፈትኩ ያለው ውጤቱ በዚህ መልኩ ይሆናል ብዬ አልጠበቅኩም ነበር። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዛ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶን ነበር።
ከIV ለግቹ ትምርት ቤቶች በተጨማሪ እንደ ጆርጅ ታውን እና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛው ቅና ያላቸው 5 የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኤታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ህግ ማጥናት ነው።
I think late April I went to their campus.
ባለፈው ያዝያው ላይ ዩኒቨርሲቲውን ሄጄ ጎብኝቻለሁ። ብዙ ተማሪዎችንም ተወቅያለሁ። በዩኒቨርሲቲው ስር የሚገኘው ኢትዮጵያና ኤርትራውያን ማህበረም በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ቁስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማስተካከት የሚፈልጓቸው ትልልቅ ሐሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው።
ይህ ብቻ አይደለም። ኤታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም SAT ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከንበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየአመቱ ፈተናውን ከሚወስዱ ከ2 ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት 1% የሚሆኑት ብቻ ናቸው።
When I was in the exam room, I felt like
በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበር። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማገኝ መስለኛል አልኩት። ሲቀልድ ይሁን ታውቁ ያለውቅም ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም።
ከሁለት አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኤታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ።
በተወሰነ ደረጃ ጠብቄዋለሁ። አሁን ለምሳሌ ትንሽ ወደ ኋላ እንዳለግ ያደረገኝ ነገር ምንድነው? early decision አፕላይ አድርጎ ነበር ለየው early decision ላይ it's not binding እና ዴፈራል ውስጥ ገብቶ ነበር። እንሽ እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበረ ማለት የተወሰነ ነገሮች ይኖሩት ይችላሉ። አንዱ ለት 3 ላይ ጠፋም ይችላል። ግን 7ቱንም ያገኛል ብዬ አልጠበቅኩም ነበር። ኢቭን የልንም አልጠበቅኩም ነበር። ግን ያው ኤል ኢቭን ሬጉላር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። አዎ ትልቅ ደስታ ነው። አመሰግናለሁ። ትልቅ ልሽ የልፋት ዋጋችንም ነው። የሱም ልፋት ነው። የቤተሰቡም ይሄ የኛ አይኔና የእናቶቻ ሳይሆን የአያቶቹም ያክስቶቹም ልፋት አለበት።
ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱም ይገልጹት።
በሚገርም ሁኔታ እስከ 5ኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካዳሚክ ሆምወርክም ወይ ክላስ ወርክም ወይ ስራ ውጪ ብዙ ኤክስትራ ነገሮችን ሰራ ነበር። ብዙ መጽሐፎች በጣም ያነብ ነበር። የሚያነብ በጣም ገፋው ነበር። በጣም መጽሐፍ የሚያነባል። ከዛ ውጪ ኢቭን በቲቪ ደረጃ በሚባል ቲቪ አይቀርም ለልጆች መቼም። ከካርቶን ወይም ልጆች ፕሮግራም ከማየት ውጪ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጪ ለምሳሌ እንደ ናሽናል ጂኦግራፊ፣ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ ላይ በጣም ትኩረት እናደርግ ነበረ። እንደ ፋሚሊም ቁጭ ብለን የምናየው እሱ ራሱ ጀነራል የሆነ እውቀቱን በብዙ መንገድ ከሳይንስ ከሂስትሪ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማግኘት ይችላል። እንደ ኢንተርቴንመንትም ነው እንደ ትምህርትም ነው።
የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጪ ደግሞ በቅድስት ስላሴ ቤተክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከመያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ ይቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል።
The reason, a lot of the big reason I did all those things is there's just so many things.
እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበር። ምክንያቱም መሮጥ እወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችንና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊ ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት ያቅመን መርዳት ፈልጋለሁ። ይሄ ደግሞ ለዩኒቨርሲቲ በመናመለከትበት ጊዜ ይጠቅማል። ኮሌጆች ሙሉ ሰብን ያላቸው ስለማህበረሰባችን የሚጨነቁና ከክፍል ውጪ ተሳትፎ ያላቸው ተማሪዎችን ይፈልጋሉ።
ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸው ነው የሚገልጹት።
ትልቁ ነገር ሁሉም ልጆች አንዳይት አይደሉም። ግን ሁሉም ልጆች በቂ የሆነ ምንድነው አዘ ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድነው ኢንትረስቱ ምንድነው የሚወደው እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሳፖርት መስጠት አለበት። ሌላው ደግሞ ቻሌንጅ መደረግ አለባቸው ልጆች። የኔ አመለካከት ነው። የአመለካከት ምንድነው ማንኛውም ልጅ ብዙ ጊዜ አሁን ቀርቷል የቻሌንጅ መደረግ። እኔ አሁን ኢተን ዜሮ ክላስ ያለ ሁለተኛ ክፍል ዶክተር መጽሐፍቶች ነው እንዲያነብ እንዲሰራ ምሰጠው። አንደኛ ክፍል ሲሆን የሶስተኛ ላይክ አድቫንስ እያደረኩ ነው ቻሌንጅ ማድረገው አንዳንድ ነገሮች እና ቻሌንጅ ግዴታ አንድ መቶ ለመቶ ያመጣል ማለት አይደለም። ግን ከዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለው ለልጆች። ያ ቤዙ ነው ነው።
ወቅታዊ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሐሳብ ከብዙ ቦታ ይሰነዘርለታል።
That's the question everybody asks.
ብዙ ሰው ይጠይቀኛል። የማደርጋቸውን ነገሮች የማደርገው አላማዬ እሱ ሆኖ አይደለም። ምናልባት አንድ ቀን የመንግስት ስልጣን ሊይዝ ይችላል ወይንም ፖለቲካ ውስጥ ገባለሁ። ከሆነ ጥሩ እድል ነው። ነገር ግን ያለፉትን 4 ዓመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት። እድሉን ካገኘው ግን በእርግጠኝነት በደስታ አቀበለዋለሁ።
ኤታን ግን በአንድ ነገር እርግጠኛ ነው።
የሆነ ባለው ነገር በጣም ደስተኛ ነኝ። በጣም ብዙ እድል አለ። ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የሚችላቸው ነገሮች እንዳሉ ይሰማኛል። ትምህርት እስኪጀምር ወደ ኮሌጅ እስከሚሄድ ቸኩያለሁ። አሁን ግን በዙሪያ የሆነ ላለው ነገር በጣም አመስጋኝ ነኝ። የሚቀጥለውን ለማየት ደግሞ ጓጉቻለሁ።
ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። በጎርጎሮሳውያኑ 2023 ማገባደጃ ላይ በዩናይትድ ስቴትስ ውስጥ የተሰራ አንድ ጥናት 40% የሚሆኑ ስራ ቀጣሪዎች እድሜያቸው በሃያዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቁሟል። በቅርቡ ደግሞ ይኸው ይፋ የተደረገው ከስድስት ወራት በፊት ይፋ የተደረገው ጥናት አብዛኞቹ ቀጣሪዎች እድሜያቸው በ10ዎቹ ማብቂያና በሃያዎቹ ውስጥ የሚገኙ በምህጻረ ቃሉ ጄንዚ የሚባሉት መሆናቸውንም ነው ያመላከተው። በዚህ ዙሪያ የተሰናዳው ዘገባ በመቀጠል ይቀርባል።
በቅርቡ ከ800 በላይ ስራ አስኪያጆች እና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትን እና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይ እና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮች እና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ አስር ስራ አስኪያጆች መካከል አራቱ በዚህ እድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። 21% የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ አለባበሳቸው ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥሟቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የስልታዊ ተግባቦት መምህርት የሆኑት ፕሮፌሰር ዳያን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳያን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፏቸው ከመማሪያ ክፍሎች ውጭ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38% የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስታውቀዋል። ይህም ብቻ ሳይሆን ተለቅ ላሉት ሰራተኞች ጥቅማጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63% የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61% የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59% የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53% የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸን ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው።
የስራ ቅጥር አሰልጣኙ ኮነር ጄንዚ ተብሎ የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ኮረሽኙ በኋላ ቢያይልም እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንዳስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቋል ይላሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደን ገረመው።
የመጨረሻው ዘገባችን በናይሮቢ ኬንያ የንጽህና መጠበቂያ ስለሚያድል አንድ ማሽን ያጋራናል። ወደዛ ነው የምናልፈው።
ብዙ ጊዜ በኬንያ ከደሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። የዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምረዋል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ማሽኑ ሲገባ ማሽኑ በምላሹ የንጽህና መስጫ ጥቅል ያድላል። አልፒን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት።
ለእያንዳንዷ ተማሪ ለአንድ የወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቅጠሎች ተመድበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል።
የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅሎች አለመኖር ምክንያት ከደሃ ቤተሰቦች የመጡ ልጃገረዶች ከአመቱ የትምህርት ቀናት 20% የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ጥቅሎች የሚይዝ ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች ሙኒራ ታሂር። አሬ የተባለው ማሽን ፈጣሪ ናት።
በተለይ እኛ ባለንበት የወር አበባ ጤና አስተዳደር ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ ይህ ተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል።
ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማደያው ማሽን ካርድ ደርሷቸዋል ካሏቸው 1200 ሴቶች መካከል አንዷ ኩዊንተር አሴኖ ናት።
ትምህርት ቤት ውስጥ እንድንቆይ ያግዘናል። በትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም።
በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሰረት ለአቅመ ሔዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቆ ሆኖ ቀጥለዋል። አቅማቸው በማይችል ተማሪዎች ላይም ጫና አሳድረዋል። ሜሪ ሎኒያ ጋፖይ ርዕሰ መምህርት ናቸው።
በልመና ምክንያት ሴት ልጆቻችን ለራሳቸው ያላቸው ግምት ዝቅተኛ ነው። በትምህርት ቤት ውስጥ ሲሆኑ ከአስተማሪዎች ይለምናሉ። በወር አበባ ጊዜያቸው ላይ ሆነው የንጽህና መጠበቂያ የለንም ለማለት ወደ ርዕሰ መምህር ቢሮ የሚመጡም አሉ። የምንችለውን ያህል ለማገዝ ሞክረናል። ቁጥራቸው ግን ከአቅማችን በላይ ሆኗል።
የለውጥ አቀንቃኞች ኬንያ በንጽህና መጠበቂያው ቦታዎች ላይ የጣለችውን ቀረጥ እንድታነሳ ጫና እያደረሱ ነው። እስከዚያው ድረስ የንጽህና መጠበቂያ ማደያውን የመሰሉ ቴክኖሎጂዎች ከሴቶች ላይ ጫናን በማቅለልና እንደ ሌሎች ተማሪዎች ትምህርታቸውን እንዲከታተሉ በማድረግ እገዛ እንደሚሰጡ ተሟጋቾች ይናገራሉ።
አድማጭ ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረሙ ሳስተናግዳችሁ ቆይቻለሁ። በነገው ምሽት እንገናኝ። ጤና ይስጥልኝ።